መጽሐፈ ኩፋሌ ምዕራፍ 14 በዚህ ኢዮቤልዩ በሰባተኛው ሱባኤ በመጀመሪያው ዓመት በመጀመሪያ ወር እንዲህ ሆነ። በዚህ ወር በአስራ ሁለተኛው ቀን እግዚአብሔር እንዲወደው ስለ አብርሃም በሰማይ ቃሎች ተሰሙ። በሚናገረው ነገር ሁሉ የታመነ ሆኗልና ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል፣ በመሠዊያው ላይ መሥዋዕት አድርጎ ያቀርበው ዘንድ ንገረው። ይህን ነገር ቢያደርግ አንተ ታያለህ፣ በምትፈትነው ሁሉ እርሱ የታመነ እንደሆነ ታውቃለህ አለው። እግዚአብሔር ግን አብርሃም በነገረው መከራ ሁሉ የታመነ እንደሆነ ያውቃል። በአገሩ በድርቅ ፈትኖታልና በነገሥታቱም ገንዘብ ፈትኖታልና ዳግመኛም በሚስቱ መቀማት ፈትኖታልና በመገረዝም ፈትኖታልና በሰደዳቸው ጊዜ በአጋርና በልጁ በእስማኤል ፈትኖታልና በፈተነው መከራ ሁሉ የታመነ ሆኖ ተገኝቷልና ሰውነቱም ቸል አላለችምና የታመነ እንደሆነ ያውቃል። የታመነ ነውና እግዚአብሔርንም ይወዳልና ሥራውን አላቆየም። እግዚአብሔርም አብርሃምን አብርሃም አብርሃም ብሎ ጠራው። አብርሃምም አቤት አለሁ አለ። የምትወደውን ልጅህን ይስሐቅን ይዘህ ከፍ ወዳለች ተራራ ሂድ፣ እኔ ከምነግርህ ከተራሮቹ ወደ አንዲቱ ተራራ አውጣው አለው። ከዚያም በነግህ ገሰገሰ፣ በቅሎውን ጭኖ ሁለቱንም ብላቴኖቹን ልጁ ይስሐቅንም ከእርሱ ጋር ይዞ ለመሥዋዕት የሚሆን እንጨትንም ፈልጦ አሸክሞ ሦስት ቀን እግዚአብሔር ወዳዘዘው ቦታ ሄደ። ቦታውንም በሩቅ ሆኖ አየ፣ ውሃ ወዳለበት ጉድጓድም ደረሰ። ብላቴኖቹን በቅሎውን ይዛችሁ ከዚህ ቆዩኝ፣ ልጄና እኔ ሄደን ሰግደን ወደ እናንተ እንመለሳለን አላቸው። መሥዋዕት የምሰዋበትን እንጨት ለልጁ ለይስሐቅ አሸክሞ ወቅለምቱንና እሳቱን በእጁ ይዞ እስከዚያ ቦታ ድረስ ሁለቱ ሁሉ በአንድነት ሄዱ። ይስሐቅም አባቱን አባቴ አለው። እርሱም ልጄ እነሆ አለሁ አለው። እነሆ እሳቱና ወቅለምቱ እንጨቱም አለ፣ አባቴ ለመሥዋዕት የሚሆነው በግ ወዴት ነው አለው። ልጄ ሆይ ለመሥዋዕት የሚሆነውን በግ እግዚአብሔር ያውቃል አለው። እግዚአብሔር ወዳለበት ተራራ ቦታ ቀረበ፣ መሠዊያ ሠራ፣ እንጨቱንም በመሠዊያው ላይ ከመረ። ልጁን ይስሐቅን አስሮ በመሠዊያው ላይ ባለ እንጨት ላይ አስተኛው። ልጁ ይስሐቅን ይሰዋው ዘንድ ወቅለምቱን ለማንሳት እጁን ዘረጋ። እኔም በፊቱ ቆምሁ፣ ሁሉን በሚገዛ በሰይጣንም ፊት ቆምሁ። እግዚአብሔርም እርሱ እግዚአብሔርን የሚፈራ እንደሆነ አውቄአለሁና በይስሐቅ ላይ እጁን እንዳያወርድ በእርሱም ምንም ክፉ ነገር እንዳያደርግ ንገረው አለ። በሰማይ ሆኜ አብርሃም አብርሃም ብዬ ጠራሁት። እርሱም ደንግጦ እነሆ እኔ አለሁ አለኝ። በይስሐቅ ላይ እጅህን አታውርድ፣ አንተ እግዚአብሔርን የምትፈራ እንደሆንህ ዛሬ አውቄአለሁና ከእኔም ለበኩር ልጅህ አልራራህምና በእርሱ ላይ ምንም ክፉ ነገር አታድርግ አልሁት። የሰውን ልቡና የሚገዛ ሰይጣንም አፈረ። አብርሃምም ዓይኖቹን አቅንቶ አየ፣ እነሆ ቀንዱን በሳቤቅ እንጨት የተያዘ አንድ በግ ሲወርድለት አየ። አብርሃምም ሄዶ ያንን የበግ አውራ አምጥቶ ስለ ልጁ ፋንታ ለመሥዋዕት አቀረበው። አብርሃምም ያንን ቦታ እግዚአብሔር የታየበት ቦታ ይባል ዘንድ እግዚአብሔርን ያየሁበት አለው። ተራራውም ደብረ ጽዮን ነው። እግዚአብሔርም አብርሃምን በሰማይ ሆኖ ዳግመኛ በስሙ ጠራው። በእግዚአብሔር ስም እንነግረው ዘንድ እንደታየ ነው። እግዚአብሔርም በራሴ ማልሁ አለ አልነው። ይህን ነገር አድርግሃልና ለምትወደው ለበኩር ልጅህ ከእኔ አልራራህምና ፈጽሜ እንዳከብርህ በባህር ዳር እንዳለ አሸዋና እንደ ሰማይ ኮከብ ልጅህን ፈጽሜ እንዳበዛው ልጆችህም የጠላቶቻቸውን አገር እንዲወርሱ ቃሌን ስለ ሰማህ ፋንታ በዚህ ዓለም ያሉ አሕዛብንም ሁሉ እንዲወርሱ እኔ ባዘዝሁ ሁሉ አንተ ለእኔ የታመንህ እንደሆንህ ለሁሉ ነገሩ፣ በሰላም ሂድ አለው። አብርሃምም ወደ ብላቴኖቹ ሄደ። ከዚያም ተነስተው በአንድነት ወደ ቤርሳቤ ሄዱ። አብርሃም በመሃላ የውሃ ጉድጓድ አደረ። ያችን በዓል በዘመኑ ሁሉ 7 ቀን የደስታ በዓል አደረጋት። በሄደባቸው በ7ቱ ቀኖች መጠን የእግዚአብሔር በዓል አላት። በሰላም ተመለሰ። 7 ቀን በተርላ በደስታ ይችን በዓል ለማድረግ በልጆቹና በእስራኤል ላይ እንደታዘዘ በሰማይ ጽላት እንዲታውቋል ተጽፏል። በ42ኛው ኢዮቤልዩ በመጀመሪያው ሱባኤ በሚቆጠር በአንዱ ዓመት አብርሃም ተመልሶ በኬብሮን አንጻር 2 የዓመት ሱባኤ ኖረ። ይችውም ቃሪያት አርባት ናት። በዚህ ኢዮቤልዩ በ3ኛው ሱባኤ በሚቆጠር በመጀመሪያው ዓመት ሳራ በሕይወት የኖረችበት ዘመን ተፈጸመ። በኬብሮን ሞተች። አብርሃምም አልቅሶ ይቀብራት ዘንድ ሄደ። ልቡናው ይታገስ እንደሆነ እንዲሁም በአፉ በተናገረው ነገር ቸል አይልም እንደሆነ ፈተን ነው። በዚህም የታገሰ ሆኖ ተገኘ። በውስጡ ሬሳውን ሊቀብር የመቃብር ቦታ ይሰጡት ዘንድ ከኬጤ ልጆች ጋር በልቡና ትዕግስት ተናግሯልና አልተበሳጨም። እግዚአብሔርም በሚያዩት ሰዎች ሁሉ ፊት ባለሟልነትን ሰጠው። ከኬጤ ልጆች በየዋሃት ለመነ። በግራሩ አንጻር ያለች እጥፍነት ያላት ዋሻ ሰጡት። ይህችውም ኬብሮን ናት። 40 ብር ሸጡለት። እነርሱ ያለ ዋጋ እንስጥህ ብለው ለመኑት። እርሱ ግን የቦታውን ዋጋ ብሩን ፈጽሞ ሰጥቷልና ከእነርሱ ያለ ዋጋ አልወሰደም። ዳግመኛም ሰገደላቸው። ከዚህ በኋላ እጥፍነት ባላት ዋሻ ሬሳዋን ቀበረ። ሳራ በሕይወት የኖረችበት መላ ዘመኗ 127 ሆነ። እነዚህም 2 ኢዮቤልዩ፣ 4 ሱባኤና 1 ዓመት ናቸው። ሳራ በሕይወት የኖረችባቸው የዘመኖቿ ቀን ይህ ነው። አብርሃም በተፈተነበት ገንዘብ የታመነ ልቡናው የታገሰ ሆኖ የተገኘበት ይህ መከራ 10 ነው። ለእርሱ ይሰጣት ዘንድ ከእርሱም በኋላ ለልጁ ይሰጣት ዘንድ እግዚአብሔር ስለ ከነአን የነገረውን ነገር እንቢ አላለም። በዚያ ሬሳውን ይቀብር ዘንድ ቦታንም ለመነ። የታመነ የሚታገስ ሆኖ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተብሎ ተጻፈ። በ4ኛው ዓመት ለልጁ ለይስሐቅ ሚስትን አጋባው። ስሟም ርብቃ ይባላል። ይችውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤ ልጅና የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤልም ርብቃንና ላባን ወለዳቸው። አብርሃምም ከሳራ አስቀድሞ አጋር በሞተች ጊዜ በቤቱ ከተወለዱ ልጆች ወገን የምትሆን 3ኛ ሚስትን አገባ። ስሟም ኬጡራ ይባላል። እርሷም ዮከሳንንና ዘንበሬን ማዲያንንና ማዴይን ሰህያንና ኢያዝቦትን እነዚህን 6ቱን ወለደችለት። በ2ኛው ሱባኤ ዘመን በ6ኛው ሱባኤ በ2ኛው ዓመት ርብቃ ለይስሐቅ 2 ልጆች ኤሳውንና ያዕቆብን ወለደችለት። ያዕቆብ ፍጹም ቅን ነበረ። ኤሳው ግን ጨካኝ፣ ቀማኛ፣ ጠጉራም ነበረ። እነዚህም ጎልማሶች አደጉ። ያዕቆብ መጽሐፍን ተማረ። ኤሳው ግን አርበኛና አዳኝ ነበረና አልተማረም። ሰልፍን ክፉ ሥራንም ሁሉ ተማረ። አብርሃምም ያዕቆብን ይወድ ነበር። ይስሐቅ ግን ኤሳውን ይወድ ነበር። አብርሃም የኤሳውን ሥራ አየ። ነገር ግን በያዕቆብ ስም ልጅ እንዲጠራለት አወቀ። ርብቃን ጠርቶ እርሷ ከኤሳው ይልቅ ያዕቆብን ፈጽማ እንድትወደው አይቷልና የያዕቆብን ነገር አዘዛት። ልጄ ሆይ ያዕቆብን ልጅህን ጠብቁ፣ እርሱ ስለ እኔ ፋንታ በሰዎች ልጆች መካከል ለበረከት ይሆናልና ለሴምም ልጆች መመኪያ ይሆናልና በዚህ ዓለም ከሚኖሩ ሰዎች ሁሉ ለሕዝቡ ጠበቃ ሊሆንለት እግዚአብሔር እርሱን እንዲመርጥ አውቃለሁና እነሆ ልጄ ይስሐቅ ከያዕቆብ ይልቅ ኤሳውን ይወዳል። አንቺ ደግ ሰው ያዕቆብን ስትወጂውን ያይቻለሁ። ዳግመኛም ለእርሱ ደግ ነገር ማድረግን ጨምሪለት። ከዛሬ ጀምሮ ለዘላለም እስከሚነሳ ለዘላለም እስከሚነሳ ትውልድ ሁሉ ድረስ በዚህ ዓለም እርሱ ለበረከት ይሆነኛልና አይኖችሽ ወዳጅሽን ያዕቆብን ይመልከቱ። ከልጆቼ ሁሉ ይልቅ እርሱን ፈጽሜ ወድጃለሁና ለዘላለም ይከብራልና ልጁም ዓለሙን ሁሉ የሚሞላ ይሆናልና እጆችሽ ይጽኑ፣ ልብሽም በልጅሽ በያዕቆብ ደስ ይበለው። ሰው የባህር አሸዋ መቁጠር ይችል እንደሆነ እንደዚሁም የእርሱን ዘር ይቆጥራል። እግዚአብሔር እኔን ልጁን የመረቀባቸው በረከቶች ሁሉ በዘመኑ ሁሉ ለልጁና ለያዕቆብ ይሁኑ። በልጁም ስሜ ይከብራል የአባቶቼ የኖህና የሴም የመላልኤልና የሄኖክ የሴትና የሄኖስ የአዳምም ስም ይከበራል። እነሱም ምድርንና ሰማይን ለማጽናት በሰማይ ላይ ያሉ ብርሃናትንም ለማደስ ይሆናሉ አላት። ያዕቆብንም ጠርቶ በእናቱ በርብቃ ፊት ሳመው መረቀው፣ እንዲህም አለው፦ ልቡና የወደደችህ ልጄ ወዳጄ ያዕቆብ ሆይ ከጠፈር በላይ ያለ አምላክ ያክብርህ። አዳምን ያከበረባቸው ሄኖክን፣ ኖህን፣ ሴምን ያከበረባቸውን በረከቶችንም ሁሉ ይስጥህ ብሎ መረቀው። የነገረኝን ሁሉ እሰጥሃለሁ፣ ያለኝንም ሁሉ ጠፈር በአድማስ ላይ ጸንቶ እንዲኖር በልጅህም በአንተ እስከ ዘላለም ድረስ ያጽናልህ። እግዚአብሔርን ከመከተል ያርቁ ዘንድ የሰይጣን መናፍስት በአንተ ላይ አይሰልጥኑብህ፣ በልጆችህም ላይ አይሰልጥኑ። ይኸውም ከዛሬ ጀምሮ እስከ ዘላለም ድረስ የምታመልከው አምላክህ ነው። እግዚአብሔር ለአንተ አባት ይሁንህ፣ አንተም ልጅ ሁነው፣ ለሕዝቡም ባለ ዘመኑ ሁሉ አለቃ ሁን። ልጄ በተርላ በደስታ ኑር አለው። ከአብርሃም ዘንድ ሁለቱ ሁሉ አንድነት ወጡ። ርብቃም ያዕቆብን በፍጹም ልቡናዋ በፍጹም ሰውነቷ ከኤሳው ይልቅ እጅግ ፈጽማ ወደደችው። ይስሐቅም ከያዕቆብ አብልጦ ኤሳውን ይወደው ነበር። በ42 ኢዮቤልዩ በ7ኛው ሱባኤ በሚቆጠር በመጀመሪያው ዓመት አብርሃም እስማኤልንና 12 ልጆቹን ይስሐቅንና 2 ልጆቹን 6 የኬጡራንን ልጆችና ልጆቻቸውንም ጠርቶ የእግዚአብሔርን ሕግ ይጠብቁ ዘንድ እውነት ሥራንም ይሰሩ ዘንድ በሰልፉ ሁሉ እንደ እርሱ ሊሆኑ አንዱም ባልንጀራውን ይወድ ዘንድ አንዱም በአንዱም ላይ ጸንተው ይኖሩ ዘንድ አዘዛቸው። እውነት ለመፍረድ በዚህ ዓለምም እውነት ለመናገር ከእነርሱ ጋር በተማማልነው መሐላ ልጆቻቸውን ይገርዙ ዘንድ እግዚአብሔር ካዘዘን ሥርዓት ሁሉ ወደ ቀኝም ወደ ግራም እንዳይተላለፉ ከዝሙት ሁሉ ከኃጢአትም እንጠበቅ ዘንድ ዝሙትንና ኃጢአትን ከመካከላችን እናርቅ ዘንድ ካዘዘን ሕግ ሁሉ እንዳይወጡ አዘዛቸው። ሴት ሁሉ ብትሴስንባችሁ ልጅም ብትሆን በእሳት አቃጥሏት። ዓይናቸው ባየው ልባቸው ባሰበው አይሰስኑ። የከነአን ልጆች ከምድር ይጠፋሉና ከከነአን ልጆች ሚስት ልትሆናቸው በእጃቸው አይጨብጡ። በራአይት የተፈረደባቸውን ፍርድ በሰዶም ሰዎች የተፈረደባቸውን ፍርድና ስለ ክፋታቸው ስለ ኃጢአትና ስለ ዝሙት እንደተፈረደባቸው እርስ በርሳቸውን በሰሩት ዝሙት እንደሞቱ ነገራቸው። እናንተም ከኃጢአትና ከዝሙት ሁሉ የማይገባውንም ኃጢአት ሁሉ ከመስራት ተጠበቁ። ስማችንን እንዳታሰድቡት፣ ኑሯችሁንም ሁሉ ለትምክህት እንዳታደርጉ፣ ልጆቻችሁንም ሁሉ በሰይፍ ይጠፉ ዘንድ ለጥፋት እንዳታደርጉ ተጠበቁ። እንደ ሰዶም የተረገማችሁ ትሆናላችሁ፣ ልጆቻችሁም ሁሉ እንደ ገሞራ ልጆች ይሆናሉ። ልጆቼ እኔ እዳኝባችኋለሁ። ሰማይን የፈጠረ እግዚአብሔርን ውደዱት፣ ትእዛዙንም ሁሉ ጠብቁ። ጣዖታቸውን ኃጢአታቸውን ተከትላችሁ አትሂዱ። ተመተው የተሰሩ ጣዖትንም ለእናንተ አትስሩ፣ ከንቱ ነውና። አፍንጫ የተቀረጸላቸውን ጣዖቶች አትስሩ፣ እነርሱ የእጅ ሥራ ናቸውና። ምን ቃል እስትንፋስ የላቸውም። ያመኑባቸው ሰዎች ሁሉ ከንቱ ናቸውና አታምልኳቸው፣ አትስገዱላቸው። እናንተ ግን ልዑል አምላክን አምልኩ፣ ሁልጊዜም ስገዱለት። በየጊዜው የገጸ ረድኤቱን አለይታ ተስፋ አድርጉ። ፍርድን ፍረዱ፣ ለእናንተ እውነት ይፈረድላችሁ ዘንድ ቸርነቱንም ይሰጣችሁ ዘንድ በፊቱ የቀና ሥራንና እውነት ሥራን ስሩ። የማታውንና የጠዋቱን ዝናብ ያዘንብላችሁ ዘንድ በዚህ ዓለም የደከማችሁበትን ሁሉና እርሻችሁን ሁሉ ይባርክላችሁ ዘንድ እውነት ፍርድን ፍረዱ። እህልንና ውሃን ይባርክልሃል። ከባሕርህ የተከፈለ ልጅህን የምድርህንም ዘር የበጎችህን መንጋና የላሞችህን መንጋ ይባርክልሃል። በዚህ ዓለም ለበረከት ትሆናለህ። በዚህ ዓለም ያሉ አሕዛብ ሁሉ ይወዷችኋል። እኔ እንደተናገርሁት የተባረኩ የሆኑ ዘንድ ልጆቻችሁ በስሜ ይባረካሉ። ለልጁ ለእስማኤልና ለኬጡራ ልጆች እድል ፋንታቸውን ሰጥቶ ከልጁ ከይስሐቅ ለይቶ አሰናበታቸው። የቀረ ገንዘቡን ሁሉ ለልጁ ለይስሐቅ ሰጠው። ልጁ እስማኤል ሄደ። የኬጡራም ልጆች የልጅ ልጆቻቸውን በአንድነት ሄዱ። ከፋርሞን ጀምሮ በምድረ በዳ አንጻር በምስራቅ በኩል እስከ ባቢሎን መግቢያ ድረስ በአገሩ ሁሉ ኖሩ። እነዚህ ከእነዚህ ጋር አንድ ሆኑ። ስማቸውም አረብ ነጋዴ እስማኤላውያን ተብሎ ተጠራ።